the voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ታህሳስ 9/2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አምሽታችኋል አድማጮች። የምናስተናግዳችሁ ቆንጂት ታዬና
ጤና ይስጥልን የተከበራችሁ አድማጮች፣ እኔም ሰሎሞን አባተ ነኝ።
ሰሞኑን በምስራቅና ምዕራብ ሐረርጌ እንደዚሁም በሌሎች አካባቢዎች የተፈጠሩ ብዙ ሕይወት የጠፋባቸውን ግጭቶች መንግስት እንደሚያጣራ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስታወቁ።
በጨለንቆና በእነዚሁ ቀበሌዎች አጎራባች አካባቢዎች በተከሰቱ ግጭቶች ሳቢያ በአካባቢው በሚኖሩ የኦሮሞ ተወላጆች ላይ የሞትና የመቁሰል አደጋ አጋጥሟል። በራሴና በፌዴራል መንግስት ስም በንጹሃን ዜጎች ላይ በደረሰው አደጋ የተሰማኝን ጥልቅ ሐዘን እየገለጽኩ ለተጎጂዎች ቤተሰቦች፣ ዘመድ አዝማድና ለመላው የአገራችን ህዝቦች መጽናናትን እመኛለሁ።
ዘገባው በአብይ ርዕስ ይቀርባል። አርዕስተ ዜና ቆንጅት ታሰማናለች።
የደቡብ አፍሪቃ ገዢው ኤንሲ ፓርቲ ምክትል ፕሬዚደንቱን ሴሪል ራማፎሳን አዲሱ መሪው አድርጎ መርጧል። የፕሬዚደንቱ ባለቤት የነበሩትን እና በዲፕሎማሲ ትልቅ ተመክሮ ያላቸውን እንኮሳዛና ላሚኒ ዙማን አሸንፈው ነው ሴሪል የተመረጡት። ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ገዢው የደቡብ አፍሪቃ ኤኤንሲ ፓርቲ ሴሪል ራማፎሳን አዲሱ መሪው አድርጎ መርጧል። ራማፎሳ በፓርቲው መሪነት መመረጣቸው በመጪው ዓመት ማለትም እንደ ኤሮፓውያን አቆጣጠር በ2018 በሚካሄደው ፕሬዝደንታዊ ምርጫ ዋናው ተፎካካሪ እንደሚሆኑ ከወዲሁ የሚጠቁም ነው ተብሏል። ቁጥራቸው ወደ 5000 የሚጠጋ የአፍሪካ ብሔራዊ ኮንግረስ ፓርቲው አባላት ጆሃንስበርግ ላይ ተሰባስበው ድምጻቸውን ሊሰጡ ታቅዶ የነበረው ትናንት እሁድ የነበረ ሲሆን ሂደቱ ዘግይቶ ነው ዛሬ የተከናወነው። አዲሱ የፓርቲው መሪ በመጠነ ሰፊ የሙስና ቅሌት ተግባራት ተወንጅለው ከፓርቲው መሪነት የሚወርዱትን ፕሬዚደንት ጄኮብ ዙማን ነው የሚተኩት። ዙማ ሀገሪቱ ምርጫውን እስከምታካሂድ ስልጣን ላይ ይቆያሉ። ምክትል ፕሬዚደንቱ ሴሪል ራማፎሳ ሰፊ የዲፕሎማሲ ተመክሮ ያላቸውና በአንድ ወቅት የፕሬዚደንቱ ባለቤት የነበሩትን ኮሳዛና ላሚኒ ዙማን አሸንፈው ነው በፓርቲው መሪነት የተመረጡት።
ኒጀር ውስጥ በሁከተኛ አክራሪ ታጣቂዎች የተገደለው የዩናይትድ ስቴትስ ወታደር ሕይወቱ ያለፈው በ18 ጥይት ተደብድቦ እንደነበረና ሕይወቱ እስክታልፍ ከአጥቂዎቹ ጋር መፋለሙን የዩናይትድ ስቴትስ የጦር ኃይል ያካሄደው ምርመራ አመለከተ። የዩናይትድ ስቴትስ ባለሥልጣናት ባለፈው ጥቅምት በታጣቂዎች ስለተገደለው ወታደር ላ ዴቪድ ጆንሰን ወደፊት ተጠናቆ ይፋ ስለሚደረገው ሪፖርት ለአሶሺየትድ ፕሬስ ገለጻ አድርገዋል። ኒጀርን ከማሊ ጋር በሚያዋስነው ድንበር ላይ በደረሰው ጥቃት ሌሎች 3 አሜሪካውያን ወታደሮችም መገደላቸው ተዘግቧል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት አዲሱ የብሔራዊ ጸጥታ ስትራቴጂያቸው ለሀገሪቱ እጅግ አደገኛና ስር የሰደዱ ስጋቶችን ለመዋጋት ግልጽና ተግባራዊ መሆን የሚችል መመሪያ የሚሰጥ ነው ሲሉ ያስተዳደራቸው ከፍተኛ ባለስልጣናት ተናገሩ። ፕሬዚደንት ትራምፕ ዛሬ ዋሽንግተን ውስጥ በሚያደርጉት ንግግር የብሔራዊ ጸጥታ ስትራቴጂያቸውን ሰነድ ይፋ ያደርጋሉ። እንደ ቅርቦቹና ቀደም ያሉት ስትራቴጂዎች ሳይሆን ይሄኛው ሀገሪቱ የተደቀኑባትን አደጋዎችና ፈተናዎች ግልጽ ባለ መንገድ ባሉት የሚቃኝና ቅድሚያ ለአሜሪካ በሚለው የፕሬዝደንቱ መርህ መሰረት ለሀገሪቱ ጥቅሞች ቅድሚያ የሚሰጥ ነው ሲሉ ያስተዳደሩ ከፍተኛ ባለስልጣናት አስረድተዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢየሩሳሌምን በእስራኤል ዋና ከተማነት እውቅና መስጠታቸውን ውድቅ እንዲያደርግ በታሰበ የውሳኔ ረቂቅ ላይ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ዛሬ ድምፅ ይሰጣል ተብሏል። ይሁን እንጂ ዩናይትድ ስቴትስ ድምፅን በድምፅ በመሻር መብት ካላቸው የምክር ቤቱ አባላት አንዷ በመሆኗ ግብፅ ያቀረበችው ረቂቅ ውሳኔ የማለፍ ዕድል የሚኖረው አይመስልም እየተባለ ነው። ግብፅ ለምክር ቤቱ ያቀረበችው የውሳኔ ረቂቅ ሚስተር ትራምፕ ኢየሩሳሌምን በእስራኤል ዋና ከተማነት ማወቃቸውና የዩናይትድ ስቴትስን ኤምባሲ ከቴል አቪቭ ወደ ኢየሩሳሌም የማዛወር ሂደት ለመጀመር መወሰናቸው በጥልቅ የሚያሳዝን ነው ሲል ያስነብባል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመጪው የአውሮፓውያን 2018 በሚካሄዱት ምክር ቤታዊ ምርጫዎች ሪፑብሊካን ስኬት ያገኛሉ ሲሉ ተንብየዋል። በመጪው ዓመት የተወካዮች ምክር ቤት በሙሉ እንዲሁም ከመወሰኛው ምክር ቤት መቀመጫዎች ሲሶው ለውድድር ይቀርባሉ። ፕሬዚደንቱ በዛሬ የትዊተር ጽሑፋቸው በዚህ በተሰናባቹ 2017 ዓመተ ምህረት በተካሄዱ የምክር ቤት ምርጫዎች ሪፑብሊካን 5-0 ድል አድርገዋል፣ ሚዲያው ግን ይህንን ለመናገር አይፈልግም ብለዋል። እንደ እውነቱ ከሆነ ግን በተወካዮች ምክር ቤት ምርጫ ሪፑብሊካን ከስድስቱ መቀመጫዎች 5ቱን ያሸነፉት፣ በመወሰኛው ደግሞ 1 መቀመጫ አጥተዋል።
በመጨረሻም አስተዳደሩን ከተረከቡ 1 ዓመታቸውን እያገባደዱ ያሉት ፕሬዚደንት ትራምፕ የመጀመሪያውን የምክር ቤት የሕግ ድል ሊያስመዘግቡ የተቃረቡ ይመስላል። የምክር ቤቱ ዴሞክራት አባላት በአንድ ድምፅ ቢቃወሙትም ሪፐብሊካኑ እንደራሴዎች ግን የሀገሪቱን የግብር አከፋፈል ደንብ ለሚለውጠው ሕግ በቂ ድምፅ ሳያገኙ አልቀሩም እየተባለ ነው። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ታህሳስ 9 2010 ዓ.ም ምሽት ፕሮግራም ነው።
የመላ ኢትዮጵያ አንድነት ድርጅት መኢአድ፣ ሰማያዊ ፓርቲና የኢትዮጵያ ሕዝብ የጋራ ትግል ሸንጎ በጋራ ለመስራት ተስማምተዋል።
እኛ መኢአድ፣ ሰማያዊና የሸንጎ በኢትዮጵያ አንድነትና በዜጎች እኩልነት ከእኛ ጋራ የውስጥና የውጭ ድርጅቶች የሚለውን አጥር በመጣስ ከረዥም ጊዜ ምክክር በኋላ በማህበራዊ እርቅና መግባባት ጉዳዮች፣ በሌሎችም ፖለቲካዊ ተግባራት ላይ በጋራ ለመስራት ተስማምተናል።
ከፓርቲዎቹ የጋራ መግለጫ የተቀነጨበን የሰማችሁት። በመጽሔት ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ሰሞኑን በምስራቅና ምዕራብ ሐረርጌ እንደዚሁም በሌሎች አካባቢዎች በተፈጠሩ ግጭቶች ስለጠፋው ሕይወት ማዘናቸውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። መንግስት የተፈጠሩትን ሁኔታዎች እንደሚያጣራና ውጤቱንም ለሕዝብ ይፋ እንደሚያደርግም አስታውቀዋል። እስክንድር ፍሬው ተጨማሪ አለው።
የጠቅላይ ሚኒስትር ኃይለማርያም ደሳለኝ የሐዘን መግለጫ መልእክት በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተከሰተው ግጭት እንደገና ማገርሸቱንም የገለጹበት ነው።
የፌዴራል መንግስት ከሁለቱ የክልል መንግስታት ጋር በቅርበት በመስራት ችግሩ እንዲቀረፍ ያላሰለሰ ጥረት በማድረግ ላይ የሚገኝ ሲሆን ጉዳዩ እልባት ወደሚያገኝበት ምዕራፍ በመሸጋገር ላይ ነበር። ሆኖም በቅርቡ ግጭቱ እንደገና ያገረሸ ሲሆን በንጹሃን ዜጎቻችን ላይ የሞት የአካል ጉዳትና የሀብትና ንብረት ውድመት በማስከተል ላይ ይገኛል። በምዕራብ ሐረርጌ በድሮ ሎቢ ወረዳ በጋድሌ ቀበሌ ለደህንነታቸው ሲባል በአካባቢው በአቅራቢያ በሚገኝ ፖሊስ ጣቢያ ተጠልለው በነበሩ የኢትዮጵያ ሶማሌ ተወላጆች የጅምላ ግድያ ተፈጽሞባቸዋል። መንግስት ድርጊቱን እያወገዘ ጉዳዩን የሚያጣራ ግብረ ኃይል ያቋቋመ መሆኑን ለመግለጽ ወዳለሁ። የማጣራቱ ሂደት እንደተጠናቀቀም አስፈላጊውን እርምጃ የሚወሰድ ሲሆን የማጣራቱ ሂደት ውጤት ለሕዝቡ በዝርዝር እንደሚገለጽ ከወዲሁ ለማሳወቅ እፈልጋለሁ። በተመሳሳይም በጨለንቆና በእነዚሁ ቀበሌዎች አጎራባች አካባቢዎች በተከሰቱ ግጭቶች ሳቢያ በአካባቢው በሚኖሩ የኦሮሞ ተወላጆች ላይ የሞትና የመቁሰል አደጋ አጋጥሟል። በራሴና በፌዴራል መንግስት ስም በንጹሃን ዜጎች ላይ በደረሰው አደጋ የተሰማኝን ጥልቅ ሐዘን እየገለጽኩ ለተጎጂዎች ቤተሰቦች ዘመድ አዝማድና ለመላው ያገራችን ህዝቦች መጽናናትን እመኛለሁ።
የጸጥታ ኃይሎች መንግስት ግጭቶች ባሉባቸው አካባቢዎች ሰላምን እንዲያረጋግጡ ተልእኮ ሰጥቷቸው በመንቀሳቀስ ላይ እንደሚገኙ በአገር ውስጥ የመገናኛ ብዙሃን የተጠቀሱት ጠቅላይ ሚኒስትሩ ጠቁመዋል። የጨለንቆን ግጭት ጨምሮ ተልኳቸውን እየፈጸሙ ባሉበት ወቅት ያጋጠሙ ክፍተቶች ካሉ መንግስት አሰራሩን ተከትሎ እንደሚያጣራና ውጤቱንም ለህዝብ ይፋ እንደሚያደርግም አመልክተዋል። በተለያዩ የአገሪቱ አካባቢዎች በሚገኙ የከፍተኛ ትምህርት ተቋማት የተነሱ ግጭቶችም በጠቅላይ ሚኒስትሩ መልእክት ተጠቅሰዋል። ህይወታቸውን ባጡ ተማሪዎች የተሰማኝን ጥልቅ ሐዘን እየገለጽኩ ለተማሪ ወላጆችም መጽናናትን እመኛለሁ ነው ያሉት። መንግስታቸው በከፍተኛ ትምህርት ተቋማትም ሆነ በሌሎች አካባቢዎች የተፈጠሩ ችግሮችን ለመፍታት እየሰራ መሆኑንም ጠቅላይ ሚኒስትሩ ተናግረዋል። መገናኛ ብዙሃንም ኃላፊነት የጎደላቸውን ዘገባዎች ከማሰራጨት እንዲቆጠቡ አሳስበዋል።
መደበኛው የሚዲያ ዘርፍም ሆነ በሌሎች የመረጃ ማሰራጫ አግባቦች በመጠቀም መረጃን የሚያሰራጩ ተቋማት ህግን አክብረው ሊንቀሳቀሱ ይገባል። ሐሰተኛና የተጋነኑ መረጃዎችን በማሰራጨት የህዝቡን ሰላም፣ ደህንነትና አኩሪ የአብሮ መኖር እሴቶች የሚንዱና ህግን የሚተላለፉ የግልም ሆነ የህዝብ የመገናኛ ብዙሃን ከዚህ መሰል ተግባራት መቆጠብ ይኖርባቸዋል። መንግስት እንዲህ ያሉ ችግሮችን በሚፈጽሙት ላይ ተከታትሎ እርምጃ የሚወስድ መሆኑንም በግልጽ ለማሳወቅ ወዳለሁ።
ጠቅላይ ሚኒስትሩ በንባብ ያሰሙት መግለጫ የተደመጠው የገዢው ኢህአዴግ ስራ አስፈጻሚ ኮሚቴ በወቅታዊ ጉዳዮች ላይ የተነጋገረ መሆኑን የሚጠቁሙ ዘገባዎች እየወጡ ባሉበት ወቅት ነው። የዚህ ውይይት ውጤት ግን እስካሁን አልተገለጸም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ከሁለት ዓመታት በፊት የተፈረመው የደቡብ ሱዳን የሰላም ስምምነት እንዲተገበር የተቀናጀ ግፊት የሚያደርግ ስብሰባ ዛሬ በአፍሪካ ህብረት ተጀምሯል። ከሁለት ዓመታት በፊት በአዲስ አበባ የተፈረመው ስምምነት በደቡብ ሱዳን ሰላም ለማምጣት መሰረት ሊሆን እንደሚገባው የኢጋድ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። ዩናይትድ ስቴትስ በበኩሏ የስምምነቱን መተግበርና የሰላም ሂደቱን በሚያደናቅፉ ላይ እርምጃ እንደምትወስድ አስታውቃለች። እስክንድር ፍሬው ተጨማሪ ዘገባ አለው።
የደቡብ ሱዳን የሰላም ስምምነት ከሁለት ዓመታት በፊት በአዲስ አበባ ሲፈረም በዚያች ሀገር የፈነጠቀው ተስፋ ከፍተኛ ነበር። የታሰበው ግን አልሆነም። ስምምነቱ አልተተገበረም። ግጭቶች ቀጥለዋል። የዜጎች መሰደድም አልቆመም። ኢጋድ፣ የአፍሪካ ህብረትና ዓለም አቀፍ አጋሮች በዛሬው ስብሰባ የተገኙትም ለደቡብ ሱዳን ሰላም ከፍተኛ ግፊት ለማድረግ ነው። ለዚህ መፍትሄው ደግሞ ሌላ የሰላም ድርድርና ስምምነት ሳይሆን የተፈረመውን መተግበር እንደሆነ አምነዋል። ስብሰባውን በንግግር የከፈቱት የኢጋድ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአፍሪካ ህብረት አዳራሽ ለተገኙት ደቡብ ሱዳናውያን ተፋላሚ ወገኖች ያስታወሱትም ይህንኑ ነው።
The agreement on the resolution of the conflict in South Sudan, which you signed 2 years ago, is clearly still the most viable option.
ከሁለት ዓመታት በፊት የፈረማችሁት የደቡብ ሱዳንን ግጭት ማስወገጃ ስምምነት ለሰላምና የፖለቲካ ልዩነትን ለመቅረፍ ግልጽና የሚያሰራ አማራጭ ነው። በጸጥታ፣ በአስተዳደር፣ በሰብአዊ ሁኔታና በሌሎችም ጉዳዮች ላይ ለመወያየትም እንደዚሁ የሰላም ሂደቱን ለመተግበርም ጭምር መሠረት ሆኖ ቀጥሏል። ይህ ስብሰባም በስምምነቱ መሠረት በነጻና ግልጽ አካሄድ ይጠናቀቃል። ግጭቱን ለማስቆም ጉዳዩን ከአስቸኳይነቱ አንጻር ልትመለከቱት ያስፈልጋል። አላስፈላጊ በሆነ ሁኔታ ሂደቱን ለማራዘም ሐሳብ ሊኖረን አይገባም።
ከዚህ በኋላ የሰላም ሂደቱ ሲደናቀፍ አፍሪካና ዓለም አቀፉ ማህበረሰብ ዝም ብለው እንደማይመለከቱም ጠቅላይ ሚኒስትሩ ተናግረዋል። ዓለም አቀፍ አጋሮችን በመወከል የተናገሩ ተሳታፊዎችም ይሄንኑ ሐሳብ አጠናክረዋል። በተለይም ዩናይትድ ስቴትስ የሰላም ሂደቱን በሚያደናቅፉ ላይ እርምጃ መውሰዷን እንደምትቀጥል አስታውቃለች። በሱዳንና በደቡብ ሱዳን የዩናይትድ ስቴትስ ልዩ ልዑክ ፖል ሱትፊን ለጋዜጠኞች በሰጡት መግለጫ ይህንኑ ያንጸባረቁት
As the United States, we've already recently sanctioned 3 individuals who've been problems in that regard.
እንደ ዩናይትድ ስቴትስ በቅርቡ ለሰላሙ ሂደት እንቅፋት በሆኑ በሶስት ደቡብ ሱዳናውያን ላይ ማዕቀብ ጥለናል። የሰላሙን ሂደት የሚያደናቅፉትን ግለሰቦችና ቡድኖች መደየታችንንም እንቀጥላለን። እናም ዩናይትድ ስቴትስ፣ እንግሊዝና ኖርዌይ አብረው የሚሰሩበት ትሪኮ የሚባለው ስብስብ ብቻ ሳይሆን በሌሎችም የጋራ መግባባት ያለው ጉዳይ ምንድን ነው? ለሰላም የማይሰሩና የሰላሙን ሂደት ለማደናቀፍ በንቃት የሚሰሩ ሰዎችና ቡድኖች ዋጋ መክፈል አለባቸው።
የደቡብ ሱዳን የሰላም ስምምነት እንዲተገበርና ሂደቱንም ለመግፋት አፍሪካውያንና ዓለም አቀፉ ማህበረሰብ የየበኩላቸውን ግፊት እንደሚያደርጉ ነው በስብሰባው የተንጸባረቀው። ይህ የጋራ አቋምና ደቡብ ሱዳን አሁን ያለችበት ሁኔታ ከስብሰባው ውጤት ይገኛል የሚል ተስፋ እንዲሰንቁ ምክንያት እንደሆናቸውም ነው የኢጋድ የሚኒስትሮች ምክር ቤት ሰብሳቢ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ለቪኦኤ አብራሩት።
ደቡብ ሱዳን በአሁኑ ጊዜ በጣም አስቸጋሪ በሆነ ሁኔታ ላይ ነው ያለችው። ይህንን ሁሉም የሳውዝ ሱዳን ፖለቲካል መሪዎችም በደንብ ይገባቸዋል፣ ያውቃሉ፣ እየኖሩበት ያለ ነገር ነው። ሁለተኛ ኢንተርናሽናል ኮሚኒቲው በአንድ ድምፅ እየተናገረ ነው፣ ፕሬጀራይዝ እያደረገ ነው። እነዚህን መንግስትንም የሳውት ሱዳንን መንግስት ይሁን ሌሎቹ የፖለቲካል ኦፖዚሽን በሙሉ ማለት ነው። ስለዚህ ይሄ ፕሬጀርና ውስጥ ያለው ሁኔታ ሳውት ሱዳንን ነገ ሳይሆን ዛሬ መቀየር ያለበት ሁኔታ እንዳለ ሁሉም የተስማማበት ሁኔታውም ግድ የሚልበት ነገር ስለሆነ በዚህ ተስፋ አድርገናል። ይሄ ነገር ይሄ ፎረም በደንብ ነው የተደራጀው። ሌላው ደግሞ በጣም አብዛኞቹ በሳውት ሱዳን ፖለቲካ ውስጥ ስቴክሆልደርስ የሚባሉ አካላት በዚህ ስብሰባ ላይ ተገኝተዋል። ውይይቱ በደንብ ክራፍትድ የሆነ ነው፣ በየምዕራፉ የሚደረግ ውይይት ነው እና ይህም የተሳካ ውጤት ያመጣል። ዓለም አቀፍ ኮሚኒቲው፣ ዩናይትድ ኔሽን፣ አፍሪካን ዩኒየን፣ ሁሉም ይህንም በጉጉት አይናቸውን ተክሎ የሚጠብቁ ስብሰባ ነው እና እነዚህ ሁሉ ሁኔታዎች ተስፋ እንድንጥል አድርጎናል።
ጠቅላይ ሚኒስትሩ ሲናገሩ አፍሪካም ሆነች ዓለም አቀፉ ማህበረሰብ ቁጭ ብሎ አይመለከትም፣ ከዚህ በኋላ ነገሮች ባይሳኩ ወይ የሰላም ሂደቱ ቢደናቀፍ የሚል ነገር ተናግረዋል እና ምንድን ነው ማዕቀብ ነው? ምንድን ነው የሚታሰበው ከዚህ በኋላ አሁን ነገሮች ባይሳኩ?
እንግዲህ ጠቅላይ ሚኒስትሩ ብቻ ሳይሆኑ ሰምተህ ከሆነ ሁሉም የዓለም አቀፍ ማህበረሰብ ትላንት ሴክሬታሪ ጀነራል ጉተሬዝ መግለጫ አውጥተዋል፣ ስቴትመንት ሰጥተዋል። የአፍሪካ ህብረት ቼርፐርሰን ተመሳሳይ እንትን ነው። እንግዲህ ዓለም አቀፍ ህብረተሰብ የሳውዝ ሱዳንን ጉዳይ ከአሁን ወዲያ ዝም ብሎ የሚያየው ጉዳይ አይደለም። ዋናዎቹ ችግሩ የሚፈቱት ደቡብ ሱዳኖች ብቻ ቢሆኑም ችግሩ በተለይ ደግሞ በሰብአዊ ትልቁ ሰው ልጆች ላይ እየደረሰ ያለው ቀውስ የሞራልም የህግም ግዴታ አለበት ዓለም አቀፍ ኮሚኒቲው እና ይሄ ነገር ባይሳካ በተለያየ ምክንያት እንዲደናቀፍ ከተደረገ ዓለም አቀፍ ኮሚኒቲው በተለያየ መንገድ ሌላ አክሽን ሊወስድ ዝግጅት ነው። እነዚህ እንግዲህ የተለያዩ አክሽኖች ሊሆኑ ይችላሉ። ከማዕቀብ ጀምሮ ሌሎች ተከታታይ በውሳኔ የሚደረጉ ፕሬሸሮችና ውሳኔዎች ይኖራሉ ብለን ኤክስፔክት እናደርገው። ይሄን በግልጽም እነሱም ያውቃሉ፣ ይሄንንም ነግረናቸዋል።
ከዶክተር ሪያክ ማቻር አንጻር የመጨረሻ ጥያቄ ያደረገውና ምንድነው በኢጋድ በኩል ያለው አቋም? እርሳቸው በቀጥታ ወደ አካባቢው መጥተው መሳተፍ ይችላሉ ለምሳሌ ስብሰባው ላይ? ምክንያቱም ሪስትሪክት ተደርገዋል፣ ተገድበዋል፣ ከደቡብ አፍሪካ እንዳይንቀሳቀሱ የሚሉ ነገሮች ስለነበሩ ነው።
እንግዲህ ሳውዝ ሱዳን ውስጥ ዶክተር ሪያክ ማቻር አንዱ ዋነኛው ፖለቲካል ፎርስ ነው እሳቸው የሚመሩት። ስለዚህ በአካል እኔም ሄጄ ከሱዳን ፎሬን ሚኒስትር ጋር ሄደን አነጋግረናቸዋል። ደቡብ አፍሪካ ሄደን ዋናው ምንድን ነው ለጊዜው ዶክተር መቻርን ፊዚካሊ እዚህ ማምጣት አልፈለግንም፣ ግን የእሳቸው ሀሳብ ሪፕሬዘንት የሚያደርጉ የእሳቸውን አቋም ሪፕሬዘንት የሚያደርጉ ዴሊጌሽን ልከዋል ማለት ነው። ስለዚህ በዚህ ስብሰባ ላይ አሁን እዚህ ያሉ ስለዚህ ፉሊ የዶክተር ሪክ መቻር የሚመሩት ቡድን አቋም ፉሊ ሪፕሬዘንትድ ነው ማለት ነው። እሳቸው ናቸው ፊዚካሊ ያልተገኙት። ለጊዜው ይሄንን እንትን አልወሰድንም። ይሄን ከጨረስ በኋላ ቀጣይ ባለው ሂደት ግን የምናየው ይሆናል ማለት ነው።
በደቡብ ሱዳን የሰላም ሂደት ላይ ያተኮረው ስብሰባ በመጪዎቹም ቀናት ይቀጥላል። የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት በካቢኔ ሚኒስትራቸው ተወክለዋል። ደቡብ አፍሪካ የሚገኙት የተቃዋሚዎቹ መሪ ዶክተር ሪያክ ማቻር ተወካዮችም ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር አሁንም ለዘገባው። ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። የመላ ኢትዮጵያ አንድነት ድርጅት መኢአድ፣ ሰማያዊ ፓርቲና የኢትዮጵያ ሕዝብ የጋራ ትግል ሸንጎ በጋራ ለመስራት ተስማምተዋል። ሶስቱም ድርጅቶች ትናንት እሁድ ዋሽንግተን ዲሲ ውስጥ ባካሄዱት ህዝባዊ ስብሰባ ነው ይህንን ስምምነታቸውን ይፋ ያደረጉት። አዲሱ አበበ ስብሰባውን ተከታትሎ ነበር።
የመኢአድ ፕሬዝዳንት ዶክተር በዛብህ ደምሴ፣ የሰማያዊ ሊቀመንበር አቶ የሸዋስ አሰፋና የሸንጎ ሊቀመንበር ዶክተር ታዬ ዘገየ ፊርማዎቻቸውን ያሳረፉበት የአንድነት መግለጫ እንደሚያመለክተው የጋራ ስምምነቱ አስፈላጊነት የኢትዮጵያ ሁኔታ መግለጫው ላይ እንደተመለከተው ከመጥፎ ወደ እጅግ በጣም መጥፎ ስርዓት እየተሸጋገረ በመምጣቱ ነው። ከገዢው ክፋት ባሻገር የተቃዋሚዎች አለመተባበርም ለአገሪቱ ወደ ከፋ ደረጃ መድረስ ሌላው ምክንያት እንደሆነ በመግለጫው ላይ ተጠቅሷል። እኛ መኢአድ፣ ሰማያዊና ሸንጎ ይላል በትናንቱ ህዝባዊ ስብሰባ የተሰራጨው መግለጫ ፍሬ ሐሳብ፣ በኢትዮጵያ አንድነትና በዜጎች እኩልነት ከሚያምኑ ጋር የውስጥና የውጭ ድርጅቶች የሚለውን አጥር በመስበር ከረጅም ጊዜ ምክክር በኋላ የድርጅቶቹ ስራ አስፈጻሚ ተወያይቶ ያጸደቀውን የመግባቢያ ሰነድና የፈቃደኝነት ደብዳቤ መሰረት በማድረግ በአደረጃጀት፣ በብሔራዊ እርቅና በሌሎችም ፖለቲካዊ ተግባራት በጋራ ለመስራት ተስማምተናል። ወደ 200 የሚጠጋ ተሰብሳቢ ድጋፉን ከገለጠ በኋላ የእርዳታ ማሰባሰብ መርሃ ግብር ተካሂዷል። የጥያቄና መልስ ክፍለ ጊዜም ተከናውኗል። ለአራት ሰዓታት ያህል በቆየው በትናንቱ ስብሰባ ተጋባዥ እንግዶች ዶክተር አግሎክ ቢራራ በአካል፣ ዶክተር ፍቅሬ ቶሎሳ በስካይፕ በኢትዮጵያ ወቅታዊ ሁኔታ ላይ ንግግር አድርገዋል። ዶክተር አክሎግ አስከፊ ባሉት የኢትዮጵያ የጎሳ ፖለቲካ ላይ ሲናገሩ ከዚህ ለመዳን አንዱ መፍትሄ በኢትዮጵያዊነት ላይ ብሔራዊ መግባባት መፍጠር ነው ብለው በቅርቡ የአማራና የኦሮሞ ሕዝብ መሪዎች ያደረጉትን የጋራ መግባባት በምሳሌነት አውስተዋል። ኢትዮጵያዊነት በአንጻረ ጎሰኝነት በሚል ርዕስ የተናገሩት ዶክተር ፍቅሬ ቶሎሳ ደግሞ ብዙ ክፍላተ ሀገር ባላት ኢትዮጵያ የሕዝቧ የተለያየ ቋንቋ፣ ባህልና እምነት የሚከበርበት መዋቅር ሊዘረጋ ያስፈልጋል ብለዋል። ሦስቱም በጋራ ለመስራት ስምምነት ያደረጉት ድርጅቶች መሪዎች ያደረጓቸው ንግግሮች ተወራራሾችና ወቅታዊውን የኢትዮጵያ ሁኔታ ያገናዘቡ ነበሩ። የመኢአድ ፕሬዝዳንት ዶክተር በዛብህ ደምሴ አማራጭ የፖለቲካ ፓርቲ በኢትዮጵያ እንዴት በሚል መነሻ የቅንጅት ፓርቲን አጀማመርና የሰላማዊ ትግል ውጤቶች አስታውሰው ይህ አካሄድ አሸናፊ መሆኑንም አውስተዋል።
ቅንጅት ለአንድነትና ዴሞክራሲ ሲመሰረት በሰላማዊ ትግል ይህንን ጨቋይ መንግስት በኖክአውት ነው ያሸነፉት። ሰላማዊ ትግል ከዛ ሌላ ደግሞ አንድ ላይ ሆኖ መታገል ምን ያህል ውጤት ሊያስገኝ እንደሚችል ነው።
ኢትዮጵያ ውስጥ ለውጥ አስፈላጊ ነው ብለው የጀመሩት የሰማያዊ ሊቀመንበር አቶ የሸዋስ አሰፋ ግን ምን አይነት ለውጥ ሲሉ ይጠይቃሉ። እሺ፣
ሀገር ውስጥ በሰላማዊ መንገድ ለውጥ ይመጣል ብለን የምንታገል ፓርቲዎች እምነት ከዚህ በኋላ የስርዓት ለውጥ በጠመንጃ መሆን የለበትም። የስርዓት መለወጫ መንገዳችን ከክላሽ ወደ ካርድ መቀየር አለበት። መሰልጠን አለብን። በ21ኛው ክፍለ ዘመን ስልጣን በዱላ መቀባበል የለብን።
የትናንቱን ስብሰባ እንዳመቻቸ የተገለጠው የኢትዮጵያ ሕዝብ የጋራ ትግል ሸንጎ ከካናዳ የመጡት ሊቀመንበሩ ዶክተር ታዬ ዘገየ የፓርቲዎች ኅብረትና የኢትዮጵያ ሕዝብ ትግል በሚለው ንግግራቸው ወቅቱ አሉ ገዢው እየረገጠ መግዛት ያልቻለበት፣ ሕዝቡ ደግሞ በቃኝ ያለበት ነው ብለዋል።
አገራችን ያለችበትን ሁኔታ በአንድ በኩል አገዛዙ እንደ በፊቱ ረግጦ መግዛት ያልቻለበት፣ በሌላ በኩል ደግሞ ህዝብ በቃኝ ተረግጬ አልገዛም ለውጥ መምጣት አለበት ብሎ ያለበት ሁኔታ ነው። አፋኙ ስርዓት ሁላችንም እንደምናውቀው የኢትዮጵያን ህዝብ ቀልብ አልማረከም።
ሶስቱ ድርጅቶች ባወጡት የጋራ መግለጫ ይህ ስምምነታችን ለህዝባችን ጥያቄ ወቅታዊና ተጨባጭ መልስ የሚሰጥ በመሆኑ ኢትዮጵያውያን የትብብሩ አካላት እንዲሆኑና ሁለንተናዊ ድጋፋቸውን እንዲሰጡን እናሳስባለን ብለዋል። አድማጮች፣ የዚህን ስብሰባ ሂደትና የስምምነቱን አስፈላጊነት በሚመለከት ከሶስቱም ድርጅቶች አመራሮች ጋር የምናደርገውን ውይይት ከሰሞኑ እናቀርባለን።
አዲሱን ለዘገባው እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። ዛሬ ዕለቱ ከቀያቸው ተፈናቅለው በዓለም ዙሪያ የተበተኑ ሚሊዮኖች የሚታሰቡበት ቀን ነው። ስደት እጣፈንታቸው እንዲሆን ለተገደዱና ከቦታ ቦታም በመንከራተት ላይ ለሚገኙ ቁጥራቸው በሚሊዮኖች ለሚሰላ ሕጻናት ደህንነትና ጥበቃ መረጋገጥ ሀገሮች ይበልጥ መትጋት አለባቸው ሲል የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ዛሬ ባሰማው ጥሪ አሳስቧል። ሊሳ ሽላይን ከድርጅቱ ዋና መቀመጫ ከጄኒቫ ለአሜሪካ ድምፅ ያጠናቀረችው ዘገባ አለ። አሉላ ከበደ ያቀርባል።
50 ሚሊዮን ሕፃናት ዛሬ በዓለም ዙሪያ ከቦታ ቦታ በመንቀሳቀስ ላይ ናቸው ያለው ዩኒሴፍ የተሻለ ሕይወት ፍለጋ በፈቃዳቸው ወደ ተለያዩ አካባቢዎች በማቅናት ላይ ካሉ ወላጆቻቸው ጋር በሚያደርጉት ጉዞ ከሞላ ጎደል ደህንነታቸው የተጠበቀ ሕፃናት ቢኖርም እንኳን ሌሎች አያሌ ሚሊዮን ሕፃናት ግን ጉዞ በፈቃዳቸው የሚደረግ ደህንነታቸውም ከእንግልትና ከአደጋ የራቀ አይደለም። እንደ ዩኒሴፍ አመላካች አሃዛዊ መረጃዎችም ለምሳሌ የሚያህል ባለም ዙሪያ ለህይወታቸው ከፍተኛ አደጋ በተጋረጠበት የፍልሰት ጉዞ ከቀያቸው ለመነቀል የተገደዱ ሕፃናት ቁጥር 28 ሚሊዮን ይደርሳል። እንዲህ ባለው የመከራ ጉዞ በአብዛኛውም ካለሙበት በሰላም እንደርሳለን የሚል ተስፋ ሰንቀው የተነሱ ስደተኞች ተስፋቸውን በሕገ ወጥ አስተላላፊዎቻቸው ላይ ለማሳደር ይገደዳሉ። እናም ይህ የመከራ ጉዞ ሲነሳ በማገባደድ ላይ ያለነው የአውሮፓውያኑ 2017 ዓመተ ምህረት ከሁሉ የከፋና ዘግናኝ ነው ሲሉ የዩኒሴፏ ቃል አቀባይ ሳራ ክሮዌ ያስታውሳሉ።
We've seen some estimated 400 children who have drowned trying to make their way
400 ህፃናት አውሮፓ ለመግባት በተደረገ ባህር አቋራጭ ጉዞ ሰጥሞ ማለፋቸው መስክረናል። ቁጥራቸው ከ32000 በላይ የሚገመት ህፃናት ዛሬ በሊቢያ ታግተው ይገኛሉ። ከነኝም ውስጥ ቁጥራቸው ከ11000 በላይ የሚሆኑ ወላጆቻቸው አብራቸው የሉም። ያለ ወላጆች አጃቢነት ብቻቸውን የሚጓዙት አያሌ ህፃናት እጅግ በበረታው የክረምት ዝናብና ቅዝቃዜ ተራራ ቧጦ በሚደረገው የመከራ ጉዞ ሲማስኑ አስተውለናል። ባህሩን ማቋረጥ ተስኗቸውና ባንዳንድ ደሴቶች ላይ የሚሄዱበት አጥተው ሲንከራተቱም ተመልክተናል።
አላቀባዩዋ አክለውም በዚህ የከፉ ፈተናዎች የተመላ የስደት ጉዞ ላይ ያሉት ሕፃናት አንዳንዴም ከደረሱበት አገር ተይዘው በግድ ወደ መጡበት እንዲመለሱም ይደረጋሉ። የባህር ቀለብ መሆንና ብሎም ለስር የመዳረግ ጣ ጭምር ይጠብቃቸዋል ብለዋል። ጉዞ የሚያደርስባቸው እንግልት ያነሰ ይመስልም በብዙ ሺዎች የሚቆጠሩ ጨቅላ ሕፃናት ለተጨማሪ የመብት ጥሰት፣ የጉልበት ብዝበዛና ባርነት ይጋለጣሉ ያሉት ክሮዊ ይህ ግን መቅረት የሚችል ነው ሲሉ ማስረድተዋል። ለነኚህ ወገኖች ደህንነቱ የተጠበቀ ህጋዊ አማራጭ መኖሩን ለምሳሌ የሚያህል በተለያዩ ምክንያቶች ከቀያቸው ለመፈናቀል ለሚገደዱ ሕፃናት በሰብአዊ ጉዳዮችና ለትምህርት በሚል የሚሰጡ የጉዞ ቪዛዎች እንዲያገኙ አገሮች ሊወስዷቸው የሚገቡ እርምጃዎች ውስጥ መሆናቸውን አመልክተዋል። በስደት ባሉበትም የሕፃናቱን ደህንነት ለማስጠበቅና እንክብካቤ ያገኙ ዘንድ የሚያግዙ አዎንታዊ እርምጃዎች ያስፈልጋሉ። ከነኚህም ውስጥ በስደት በተጠለሉበት አገር ከስር ይልቅ ሌሎች ማህበረሰብ አቀፍ አማራጮች፣ የጤና አጠባበቅ ጣቢያዎችና የትምህርት ዕድል እንዲያገኙ፣ ፍትህና የከፉ ፈተናዎችን አልፌ የመጣሁበትን የመከራ መንገድ መልሼ እንዳይ ተይዤ በግድ ወደ መጣሁበት እመለስ ይሆን የሚል ስጋት እንዲነሳላቸው የሚያደርጉ እርምጃዎችን ይጨምራል ሲሉ ቃል አቀባዩ መላ ያሉትን በዝርዝር አስረድተዋል።
የኬንያው የፖለቲካ ቁርቁስ በአውሮፓው ወርሃ ኖቬምበር ፍጻሜው ላይ የደረሰ መስሏል። ባለፈው ወር ማለት ነው። የተቃውሞ መሪ ራይላ ኦዲንጋ ራሳቸውን የሀገሪቱ ፕሬዚደንት ብለው ለመሾም ያሰቡበትን ስነ ስርዓት እንደሚያዘጋጁ አሳውቀው የነበረ ቢሆንም አሸናፊነታቸው በተነገረላቸው ፕሬዚደንት ኡሁሩ ኬንያታ መንግስት ያንን ሐሳብ ኦዲንጋ እንዳይሞክሩት ማስጠንቀቂያ ተሰጥቷቸዋል። ኬንያውያን ባለፈው ነሐሴ መጀመሪያ ላይ ቀጣይ ፕሬዝደንታቸውን ለመምረጥ በወጡበት ድምፅ ተቀማጩ ፕሬዝደንት ኡሁሩ ኬንያታ ማሸነፋቸው ቢነገርም የሀገሪቱ ጠቅላይ ፍርድ ቤት ግን ውጤቱን ውድቅ አደረገው። ምክንያቱ በምርጫው የድምፅ ምዝገባና ማስተላለፍ ሂደት ውስጥ ከአግባብ ውጪ የሆኑ አሰራሮች ተስተውለዋል የሚል ነበር። ዴቪድ ማራጋ የኬንያ ጠቅላይ ፍርድ ቤት ዋና ዳኛ
was not conducted in accordance with the constitution
ነሐሴ 2009 ዓ.ም የተደረገው ፕሬዝዳንታዊ ምርጫ የተካሄደው በሕገ መንግሥቱ መሠረት አፈጻጸም ላይ ባለው የሕግ አግባብ ባለመሆኑ በይፋ የተደነገገው ውጤት ዋጋ የሌለው የተሰረዘና ውድቅ ተደርጓል።
እናም በ60 ቀናት ውስጥ ሌላ ምርጫ እንዲጠራ ፍርድ ቤቱ አዘዘ። የምርጫና የወሰን ጉዳዮች ኮሚሽኑ ችግሮች ያሉበት መሆኑን በመግለጽ ኮሚሽኑ እንደገና እንዲዋቀር ተቃዋሚው ኦዲንጋ በተደጋጋሚ ከጎተጎቱ በኋላ ጥያቄያቸው ተቀባይነት ሳያገኝ ቀረ። እናም ለጥቅምት 16 2010 ዓ ም ከተያዘው ድጋሚ ምርጫ ኦዲንጋ ራሳቸውን አገለሉ። ደጋፊዎቻቸውም ድምፅ ለመስጠት እንዳይወጡ አሳሰቡ። በዚህ የድጋሚ ምርጫ ብቸኛው ተወዳዳሪ ኡሁሩ ኬንያታ አሸናፊ መሆናቸው ታወጀ። ለሁለተኛ ጊዜም የኬንያ ፕሬዚደንት ሆነው ቃለ መሐላ ፈጸሙ።
አይ ኡሁሩ ኬንያታ።
ይሁን እንጂ ለምርጫው የወጣው ሰው ቁጥር እጅግ አነስተኛ በመሆኑ ምክንያት ኬንያታ ሕጋዊ ተቀባይነት ያላቸው አይደሉም ሲሉ ራይላ ኦዲንጋ አሁንም ተቃውሟቸውን አሰሙ። ለጠቅላይ ፍርድ ቤቱ 2 የአቤቱታ ማመልከቻዎች ቢገቡም ችሎቱ ክስቶቹን ውድቅ አድርጎ የምርጫውን ውጤት አጸደቀ። ያኔ ኦዲንጋ የተቃውሞ ንቅናቄ መሠረቱና ራሳቸውን ፕሬዚደንት አድርገው የሚሰይሙበት የቃለ መሐላ ሥነ ሥርዓት እንደሚያዘጋጁ አስታወቁ። ይህ የኦዲንጋ ሐሳብ እንደ ተሰማ ጠቅላይ አቃቢ ሕጉ ጊቱ ሙይጋይ መግለጫ ወጡ።
The criminal law of the Republic of Kenya in Article 40 of the Penal Code.
የኬንያ ሪፐብሊክ የወንጀል ሕግ አንቀጽ 40 እንደዚያ አይነት አድራጎት ላቅ ያለ ክህደት ወይም በመንግስቱ ላይ የአመጽ ግልበጣ ማካሄድ እንደሆነ ይደነግጋል። በሂደቱ ውስጥ የሚሳተፍ ማንም ሰው ወይም አድራጎቱ እንዲፈጸም የሚተባበር ማንም ሌላ ሰው ከፍተኛ ክህደት አድርጓል።
ከዚህ የኬንያ ምርጫ ጋር በተያያዙ ሁከቶች ምክንያት ከሰባ በላይ ሕይወት ጠፍቷል። የኦዲንጋ እንደ አማራጭ ፕሬዚደንት መሴም እንዲሁም ሀገሪቱን ቀስፎ የያዛትን ውጥረት ያካርረዋል የሚል ፍርሃት በብዙዎች ዘንድ አሳድሮ ሰንብቷል። የናይሮቢ ሪፖርተራችን ጂል ክሬግ እያለፈ ያለው የአውሮፓ 2017 ዓ ም ፍጻሜ የኬንያ ቅኝት ዘገባ ነበር።
የመጽሔት ክፍለ ጊዜዎችን አጠናቀናል። አሁን ማስታወቂያ አለን።
ሳይፎን ከቪኦኤ በነጻ
ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያለአንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኙ።
ሳይፎን PSIPHON የቪኦኤን ሳይፎን የሚያገኙበት መንገድ እንዲህ ነው። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና @siphon3.com ኢሜይል ይላኩ። እደግመዋለሁ፣ መልካም ዜና @siphon3.com @PSIPHON3.com ኢሜይል ይላኩ። ከዚያም ሳይፎን አንድሮይድ .apk የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርስዎታል። የደረሰዎትን ሳይፎን አንድሮይድ .apk ፋይል ያውርዱትና ወይም ዳውንሎድ ያድርጉትና ወደ አንድሮይድ ስልኮ ይጫኑት ወይም ኢንስቶል ያድርጉት። ከዚያም ቢሹ ቪኦኤ አምሃሪክ ወይም ቪኦኤ አማርኛ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማኅበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይቅዘፉበት። ሳይፎን ከቪኦኤ በነጻ።
ክቡራትና ክቡራን፣ ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ድምጽ የተዘክቶ ነው ሶሎሞን ከምሽቱ የግዴ ነው
እሺ
ቀጥል
ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በየዕለቱ ማለት ነው ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታደምጡ እንጋብዛለን
ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር VOA Amharic ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn ለሆን ማለት ነው .mobi ላይ ታገኛላችሁ።
ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። በተጨማሪም ሳይፎን ጭናችሁ ስልካችሁ ላይ አንድሮይድ ስልካችሁ ላይ ቪኦኤ አማርኛንም ሆነ ሌላ የፈለጋችሁትን ዌብሳይት ወይም ማህበራዊ ሚዲያ መከታተል ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ36 ደቂቃ ሊሆን ነው።
የምናስተናግዳችሁ ቆንጂት ታዬና
እኔም ሶሎሞን አባተ ነን። ፕሮዲውሰሩ ንጉሱ ታምሬ፣ የዌብና ማህበራዊ ሚዲያ ፕሮዲውሰር አበባየሁ ገበያው ነች። ከስልክ አስተያየቶቻችሁ ጥቂቱን እናሰማ።
ሰላም ቪዎች እንደማላችሁ የዘውትር ፕሮግራማችሁ አድማጭ ነኝ። ሰሞኑን በሀገራችን ጉዳይ ላይ የተለያዩ ይመለከተናል የሚሉትን ወይም ደግሞ ይመለከታችኋል የምትሏቸውን ባለስልጣናት ከሀገር ቤት በተለያየ ጊዜ አስተያየታቸውን ወቅቱ ሁኔታ እንዲሰጡ እየጠየቃችሁ እየሰማን ያለ ነው። ነገር ግን በብዛት ከሀገር ቤት አስተያየት ለመስጠት ወይ ደግሞ ጥያቄያችሁ ለመመለስ የሚቀርቡት እንግዶች የሚመልሱት ምላሽ ካለው ወቅቱ ሁኔታ ጋር በጭራሽ የማይገናኝ ስለሆነ እንደ በተቻላቸው መጠን እንደ እናንተ ሚዲያ ላይ ሲቀርቡ የተቻላቸው መጠን ጥሩ ነገር ሊናገሩ የሚችሉ እውነታውን ሊያንጸባርቁ የሚችሉበት ነገር ቢኖር ትንሽ ደስ ይለናል። ምክንያቱም ይባስ ትንሽ እኛንም እያሳመሙን ያለ ነው ለምናዳምጥ። ላመሰግናለሁ ቪዎች።
ጤና ይስጥልኝ ቪዎች። በየጊዜው መልዕክት ልካለሁ ግን አይደለም ከፕሮግራማችሁ ይስማማ ይስማማ ጋርቤጅ እያረጋችሁብኝ ነው። አሁን ደግሞ ዛሬ ታማኝ አሜሪካ ነገር ባደረገው የህዝብን ድምፅ ለማሰራት ለአራት ሰዓት ታስሮ በመውጣቱ እና ለሚያደርገው ሁሉ በእውነት ነው የምለው። እኔ አዶን ነው እኔ ቃል የለኝም። ታድሎ ነው እቀናበታለሁ። ለእውነት ለፍቅር መቆም ሊያስደስታል። ፕሊዝ ብዙ ህዝብ እያለቀ እየሞተ ነው እና ይህንን ድምፅ እንድታሰሙልኝ በትህትና እጠይቃለሁ።
ስለ አስተያየቶቻችሁ እናመሰግናለን። በነጻ የምትደውሉበት ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በነጻ ነው የምትደውሉበት ግን ተዘዋዋሪ ነው። ዓለም አቀፍ አገልግሎት ደውላችሁ ቪኦኤን ማስመዝገብ አትዘንጉ ባካችሁን። 2022059942 ከደወላችሁ በኋላ በተቀረጸው መመሪያ መሰረት የውስጥ መስመር 14 ላይ አስተያየቶቻችሁን ምጥን አድርጋችሁ አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች።
ሰሞኑን በመስራቅና ምዕራብ ሀረርጌ እንደዚሁም በሌሎች አካባቢዎች በተፈጠሩ ግጭቶች ስለጠፋው ሕይወት ማዘናቸውን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ገለጹ። መንግስት የተፈጠሩትን ሁኔታዎች እንደሚያጣራና ውጤቱንም ለሕዝብ እንደሚያደርግ ጠቅላይ ሚኒስትሩ አስታውቀዋል። የመላ ኢትዮጵያ አንድነት ድርጅት መኢአድ፣ ሰማያዊ ፓርቲና የኢትዮጵያ ህዝብ የጋራ ትግል ሸንጎ በጋራ ለመስራት ከስምምነት ደርሰዋል። ሶስቱም ድርጅቶች ትናንትና እሁድ ዋሽንግተን ዲሲ ውስጥ ባካሄዱት ህዝባዊ ስብሰባ ነው ይህንን ስምምነታቸውን ይፋ ያደረጉት። ከሁለት ዓመታት በፊት የተፈረመው የደቡብ ሱዳን የሰላም ስምምነት እንዲተገበር የተቀናጀ ግፊት የሚያደርግ ስብሰባ ዛሬ አፍሪካ ህብረት ውስጥ ተጀምሯል። ከሁለት ዓመታት በፊት በአዲስ አበባ የተፈረመው ስምምነት በደቡብ ሱዳን ሰላም ለማምጣት መሰረት ሊሆን እንደሚገባው የኢጋድ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። ዩናይትድ ስቴትስ በበኩሏ የስምምነቱን መተግበርና የሰላም ሂደቱን በሚያደናቅፉ ላይ እርምጃ እንደምትወስድ አስታውቃለች። ዛሬ እለቱ ከየቀያቸው ተፈናቅለው በዓለም ዙሪያ የተበተኑ በሚሊዮኖች የተቆጠሩ የሚታሰቡበት እለት ነው። ስደት እጣ ፈንታቸው እንዲሆን ለተገደዱና በመንከራተት ላይ ለሚገኙ በሚሊዮኖች የሚቆጠሩ ሕጻናት ደህንነትና ጥበቃ መረጋገጥ ሀገሮች ይበልጡኑ መትጋት አለባቸው ሲል የተባበሩት መንግስታት ድርጅት የሕጻናት መርጃው ዩኒሴፍ ባሰማው ጥሪ አሳስበዋል።
አመሰግናለሁ ቆንጂት ለአርእስተ ዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። 3 ሰዓት ከ40 ደቂቃ ሆነ አሁን አዲስ አበባ ላይ። ወደ ተከታዩ ዝግጅታችን እናልፋለን። ስፖርት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ።
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። በአትሌቲክሱ ሩጫ ስፖርት ዜና ቀነኒሳ በቀለና ደጊቱ አዝመራው በካልካታ ህንዱ የ25 ኪሎ ሜትር ውድድር ድል ተቀዳጅተዋል። በስፔን ዓለም አቀፍ አገር አቋራጭ ደግሞ ሰለሞን ባረጋ ተአምር ሰርቷል። በእግር ኳስ ሪያል ማድሪድ ለሦስተኛ ጊዜ የዓለም ክለቦች ሻምፒዮና ሆኗል። ሌሎች ዜናዎችም አሉን፣ አብራችን ቆዩ። ዝነኛው ኢትዮጵያዊው አትሌት ቀነኒሳ በቀለ በካልካታው 25 ኪሎ ሜትር አልሞ የነበረው የራሱን ፈጣን ሰዓት ለማሻሻል ነበር። ለጥቂት አምልጦታል። ያም ሆኖ ግን 18ኛው ኪሎ ሜትር ላይ ተቀናቃኞቹን ጥሎ ከተፈተለቀ በኋላ አልተያዘም። በአንድ ሰዓት 13 ደቂቃ ከ48 ሴኮንድ በሆነ ጊዜ በአንደኝነት አጠናቋል። የቀነኒሳ የቀድሞ ፈጣን ሰዓት 1 ሰዓት 12 ደቂቃ 47 ሴኮንድ መሆኑ ይታወቃል። በሁለተኝነት ተከትሎት የገባው ኤርትራዊው ጸጋዬ ጥዑሜ ነው። የታንዛኒያው አጉስቲኖ ሱሌ ሦስተኛ። የሴቶቹን በ1 ሰዓት 26 ደቂቃ ከ01 ሴኮንድ በአንደኝነት ያጠናቀቀችው ኢትዮጵያዊቷ ደጊቱ አዝመራው ናት። ሄላ ኪፕሮፕ ከኬንያ ሁለተኛ፣ ፋሉማ ማታንጋ ከታንዛኒያ ሦስተኛ ሆነዋል። ወደ ስፔኑ ዓለም አቀፍ ሀገር አቋራጭ ሩጫ ውድድር ስንሸጋገር በዚያም የኢትዮጵያ አትሌቶች ድንቅ ፉክክር ማሳየታቸውን እናገኛለን። የወቅቱ ቀዝቃዛ አየር ሳይበግረውና መጨረሻው ላይ ማምለጥ መቻሉን ተማምኖ የገባው ሰለሞን ባረጋ አልተሳሳትም፣ ቃሉን ጠብቆ በአንደኝነት ገብቷል። የሴቶቹን የባህሬኗ ሩት ጀቤ ታሸንፋለች። ባረጋና ኪፕሊሞ ጥብጣቡን ሰብረው እኩል ሲገቡ ሁለቱም ደስታቸውን ለመግለጽ እጆቻቸውን አንስተዋል። ዳኞች ግን አሸናፊነቱን የሰጡት ለሰለሞን ባረጋ ሆኗል። ሰለሞን ባረጋ በ3000 ከ18 ዓመት በታች ወጣቶች፣ በ5000 ደግሞ ከ20 ዓመት በታች ወጣቶች የዓለም ሻምፒዮና ነው። የሁለቱም ጊዜ 31:09 ተመዝግቧል። ኒክ ጉላብ ከብሪታንያ ሦስተኛ። ለሀገር ውስጥና የውጭ እግር ኳስ ስፖርት ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ላሸጋግራችሁ።
አመሰግናለሁ ሰለሞን። የኢትዮጵያ ፕሪምየር ሊግ 7ኛ ሳምንት ጨዋታዎች በአዲስ አበባና በክልል ከተሞች ተካሂደዋል። እዚህ አዲስ አበባ ላይ ደደቢትና ቅዱስ ጊዮርጊስ ተጋጣሚዎቻቸውን በሰፊ የግብ ልዩነት አሸንፈዋል። ደደቢት ሲዳማ ቡናን 5-2 በረታበት ጨዋታ የደደቢቱ አቤል ያሌው ከአምስቱ ሶስቱን አግብቷል። ከወትሮውም የተዳከመበት ምክንያት ምንድን ነው ተብለው የተጠየቁት የሲዳማ ቡና አሰልጣኝ አለማየሁ አባይ ልምድ ያላቸው ተጫዋቾች ቡድኑን በመልቀቃቸው ለመዳከማችን አብይ ምክንያት ሆኗል ብለዋል። ቅዱስ ጊዮርጊስ አርባ ምንጭ ከነማን 3-0 ረቷል። ኢብራሂም ፎፋና፣ አብዱልካሪም ሚኪና ምንተስኖ ታዳነ ለጊዮርጊስ ጎሎቹን አስቆጥረዋል። የአርባ ምንጭ ከተማ አሰልጣኝ ጸጋዬ ኪዳነ ማርያም ከጨዋታው በኋላ የሚከተለውን ተናግረዋል።
በእኛ ሜዳ ላይ የነበሩ የማርኪንግ ስህተቶች ዋጋ አስከፍሎ ለማለት እችላለሁ። እንደ ቡድን ስናየው እንግዲህ ታይምና ስፔሱን ከመዝጋት አኳያ ግን ቡድናችን በዛሬው ዕለት ጥሩ ነበር ማለት እችላለሁ። ከሌላው ጊዜ የተሻለ ማለት ነው። በተጋጣሚያችን በቅዱስ ጊዮርጊስ በኩል ያው ከምንም የበለጠ ልምዳቸውና የጎል አጨራረሳቸውን ተጠቅመው ያው አሸንፈውንና ውጤቱ እንግዲህ በጸጋ ተቀብለናል።
በክልል ከተሞች መከላከያ ከሜዳ ውጪ ወልዋሎ አዲግራት ዩኒቨርሲቲን በምን ያህል ወንድሙ ጎል 1-0 አሸንፎ ደረጃውንም አሻሽሏል። ሐዋሳ ላይ ሐዋሳ ከነማ ድሬዳዋ ከነማን አንድ በባዶ አሸንፏል። ሌሎች ጨዋታዎችም ተካሂደዋል። ፕሪምየር ሊጉን ደደቢት በ13 ነጥብ መምራት ጀምረዋል። ወደ ናይጄሪያ ሄደን ከ17 ዓመት በታች የሴቶች የዓለም ዋንጫ ማጣሪያን እንመለከታለን። የናይጄሪያና የኢትዮጵያ ከ17 ዓመት በታች ሴቶች እግር ኳስ ቡድኖች የመልስ ማጣሪያቸውን አድርገው ያለ ግብ ባዶ ለባዶ ተለያይተዋል። ቀደም ሲልም አዲስ አበባ ላይ 1-1 ተለያይተው ስለነበር ከሜዳው ውጭ ባገባ በሚለው የእግር ኳስ መርህ መሰረት የናይጄሪያ ከ17 ዓመት በታች ብሔራዊ እግር ኳስ ቡድን ወደ ቀጣይ ማጣሪያ ሲሸጋገር ሉሲዎች ከማጣሪያው ውጪ ሆነዋል። ከናይጄሪያ ወዲህ ወደ ጎረቤት ሀገር ኬንያ ስንመለስም በኬንያ አስተናጋጅነት 9 ቡድኖች ለሁለት ሳምንት ሲፋለሙበት የከረመው 39ኛው የምስራቅና መካከለኛው አፍሪካ ዋንጫ የፍጻሜ ጨዋታ እናገኛለን። የአስተናጋጅ ሀገር የኬንያ ብሔራዊ ቡድን የዛንዚባር አቻውን 3-2 አሸንፎ ሻምፒዮን መሆኑን አረጋግጧል። ሁለቱ ቡድኖች መደበኛውንና ተጨማሪውን 120 ደቂቃ 2-2 በመፈጸማቸው በመለያ ምት ነው የኬንያ ብሔራዊ ቡድን ማሸነፍ የቻለው። የኬንያ ግብ ጠባቂ ፓትሪክ ማታሲ 3 የፍጹም ቅጣት ምት በማዳኑና ቡድኑን ለድል ማብቃቱ የውድድሩ ኮከብ ሆኖ ተመርጧል። የኡጋንዳ ቡድን ቡሩንዲን 2-1 በመርታት 3ኛ ሆኗል። በደረጃ ሰንጠረዡ ከ9 ቡድኖች 6ኛ ሆኖ የጨረሰው የኢትዮጵያ እግር ኳስ ቡድን ዋሊያዎቹ ማጣሪያውን ተሸንፎ መመለሱ ይታወሳል። ሌሎች የዓለም አቀፍ ውድድሮች ውጤቶችን ከጊዜ አንጻር ስንመለከትም በዩናይትድ አረብ ኤሚሬትስ የተካሄደው የዓለም ክለቦች እግር ኳስ ሻምፒዮና የአውሮፓው ተወካይ ሪያል ማድሪድ የደቡብ አሜሪካ ተወካዩን ግሬሚዮን 1-0 በመርታት ሪያል ማድሪድ ለ3ኛ ጊዜ የዓለም ክለቦች ሻምፒዮን ሆኗል። ለስፔኑ ሪያል ማድሪድ ብቸኛዋን ግብ ያስቆጠረው የዓመቱ የዓለማችን ኮከብ ክርስቲያኖ ሮናልዶ ነው። ግሬሚዮ የብራዚል ክለብ ነው። ከአውሮፓ ታላላቅ ሊጎች የስፔን ላሊጋ 18ኛ ሳምንት ጨዋታውን መሪው ባርሴሎና መሪነቱን አስፋፍቶና ጠናክሮ ቀጥሎበታል። ነጥቡንም 42 ያደረሰበትን ጨዋታ ዲፖርቲቮ ለከረኛን 4-0 በመሸኘት ነው። ለባርሳ ሁለቱን ሱዋሬዝ ሁለቱን ፖሊንሆ አስቆጥረዋል። ሊዮኔል ሜሲ ፍጹም ቅጣት በበረኛ የተመለሰበት ከመሆኑም በፊት 3 የግብ ሙከራዎች በግብ ቋሚና አግዳሚ ገጭተው መክሸፋቸው የጨዋታው ክስተት ነው ተብሎ ተዘግቧል። የባርሴሎና ተከታይ ቫሌንሺያ በኤባር 2-1 በመሸነፉ 1 ደረጃ ዝቅ ማለት ተገዷል። ሌሎች ጨዋታዎችም ተካሂደዋል። ባርሴሎና በ42፣ አትሌቲኮ ማድሪድ በ36፣ ቫሌንሺያ በ34 ከአንደኛ እስከ ሶስተኛ ደረጃ ሲይዙ፣ 1 ተስተካካይ ጨዋታ ያለው ሪያል ማድሪድ በ31 አራተኛ ነው። ሊዮኔል ሜሲ በ14 ጎል እስካሁንም የበላይነቱን እንደያዘ ነው። በእንግሊዝ ፕሪምየር ሊግ ማንቸስተር ሲቲን የሚያቆመው አልተገኘም። በዚህኛው ሳምንትም በቶተንሃም ሆትስፐር ላይ 4 ጎል ቆጥሮበታል። ራሂም ስተርሊንግ ከአራቱ ሁለቱን አግብቷል። ሊቨርፑል በቦርንማውዝን 4-0፣ ማንቸስተር ዩናይትድ ዌስት ብሮምን 2-1 አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡም ማንቸስተር ሲቲ በ52 መሪነቱን ሲይዝ፣ ማንቸስተር ዩናይትድ በ41፣ ቼልሲ በ38 ሁለተኛና ሶስተኛ ናቸው። በእኔ በኩል ያለው ይኸው ነው። ሰለሞን
አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበት ለዛሬ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
ቀነኒሳ አንበሳ እንኳን ደስ ያለህ። እንደዚሁም በዙሪያ ያላችሁ አድናቂዎችን ሁላችሁም እንኳን ደስ ያላችሁ። ሶሎሞን ክፍሌን ከዋሽንግተን ዲሲ፣ ገዛኸኝ ጽዮን መስቀልን ከአዲስ አበባ ለስፖርት ዘገባዎቹ እናመሰግናለን። ወደ ተከታዩ ቅንብራችን እንለፍ። አፍሪካ ነክ ርዕሶች።
እስላማዊ መንግስት ቡድን ኢራቅና ሶሪያ ላይ ይዟቸው ከነበሩት አካባቢዎች ከሞላ ጎደል በሙሉ በተባረረበት በአሁኑ ወቅት ማዕከሉን ከአሁን በኋላ የሚያደርገው የት ይሆን የሚለው ጥያቄ የዩናይትድ ስቴትስ ባለስልጣናትን እያሳሰበ ነው። በመቀጠል ጽንፈኛው ቡድን አፍሪካ ላይ አይኑን ሊጥል ይችላል የሚል ስጋት አለ። ስለሆነም የዩናይትድ ስቴትስ የጦር ኃይል ጽንፈኞቹ በአፍሪቃ የጸና መንግስታዊ አስተዳደር የሌላቸው ሰፊ አካባቢዎችን ተጠቅመው እንዳይሰፍሩበት ለመከላከል ጥረት እያደረገ መሆኑን በአሜሪካ ድምጽ ሬዲዮ የዩናይትድ ስቴትስ የመከላከያ ሚኒስቴር ዘጋቢ ካርላ ባብ ባጠናቀረችው ዘገባ አውስታለች። አዳነች ፍስሐዬ ይህንን ዘገባ ለአፍሪካ ነክ ርዕሶች ታቀርበዋለች። እስላማዊ መንግስት ነኝ ለሚለው ቡድን ምልመላ አመች ሁኔታዎች የሚፈጥሩት ድህነት፣ የፖለቲካ ብዥታና ስራ ያጡ ሙስሊሞች ናቸው። ስለሆነም በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የአገር ውስጥ ደህንነት ሊቀመንበር ማይክል መኮል ያብራራሉ።
If we're trying to look in the future, it's actually happening now that Africa is going to be the
spot. የወደፊቱን ለማየት የሞከርን ከሆነ በአሁን ወቅት እየሆነ ነው። አፍሪካ ያሸባሪዎች ትኩረት ትሆናለች፣ ዋና ቦታቸው ትሆናለች።
በመላ አፍሪካ የተመደቡት የአሜሪካ ወታደሮች ብዛት በአፍጋኒስታን ከተመደቡት ከግማሽ በታች ይሆናሉ። በአፍሪካ ያሉት የአሜሪካ ወታደሮች ብዛት ከ9 አመታት በፊት ከነበሩት 3200 በአሁን ወቅት ወደ 6500 ከፍ ካለባቸው ምክንያቶች አንዱ በአህጉሪቱ ያሸባሪዎች እንቅስቃሴ በመጨመሩ ነው። ዩናይትድ ስቴትስ በአፍሪካ ላይ ያላት አያያዝ በወታደራዊ ላይ ያተኮረ ነው የሚል ስጋት እንዳለ አምባሳደር ጆን ካምፔል ገልጸዋል።
There is African concern that the US approach is becoming rather more militarized.
የዩናይትድ ስቴትስ አያያዝ ወደ ወታደራዊነት እያዘመመ ነው ወይም በፊት ከነበረው በበለጠ በወታደራዊና በጸጥታ ጉዳዮች ላይ እያተኮረ ነው የሚል የአፍሪካውያን ስጋት አለ።
በጆርጅ ቡሽ አስተዳደር ወቅት የናይጄሪያ አምባሳደር የነበሩት ጆን ካምፔል አፍሪካ ውስጥ መደረግ ያለበት ዋናው ጥረት በጽንፈኛነት መንሻ ላይ ነው። እነሱም የኢኮኖሚ እድገት አልባነትና ደካማ አስተዳደር ናቸው ይላሉ። ነገር ግን የትራምፕ አስተዳደር ባወጣው የባጀት እቅድ መሰረት የውጭ ጉዳይ ሚኒስቴር ባጀት ከቀነሰ ይህን ጥረት በበለጠ ከባድ እንደሚያደርገው ገልጸዋል። አፍሪካ ውስጥ ያለውን ወታደራዊ እንቅስቃሴን የሚከታተለው የዩናይትድ ስቴትስ የአፍሪካ እዝ እስላማዊ ጽንፈኝነትን እንዲዋጉ የአፍሪካ ወታደራዊ ኃይሎችን የማጠናከር እቅድ አለው። የአፍሪካ እዝ አንጋፋ መሪ ሰርጀንት ራሞን ኮሎን ኦፔዝ በአፍሪካ እየተበራከተ ያለው የተባታይ ጾታ ብዛት ለምልመላ ያመቻል ይላሉ።
And here comes an extremist that is often your motorbike and a bride. What do you think you're going to do? Your family starving.
አማራጭ በሌለ ሁኔታ አንድ ጽንፈኛ መጥቶ ሞተር ቢሲክሌትና ሚስት አስገኝልሃለሁ ሲል ምን የምታደርግ ይመስላል? ቤተሰብህ በተራበበት ሁኔታና ልትረዳቸው በማትችልበት ጊዜ አማራጭ የሚያቀርብልህ ወገን ሲመጣ መቀበልህ አይቀርም።
የትራምፕ አስተዳደር በያዝነው ዓመት ሶማሊያ ያለውን አልሸባብና እስላማዊ መንግስት ነኝ የሚለው ቡድን ተዋጊዎችን የማጥቃት ስልጣኑን አስፍቷል። ለአፍሪካ አጋሮችና ለአሜሪካውያን አማካሪዎቻቸው ለመከላከል ብቻ ሳይሆን በአልሸባብና እስላማዊ መንግስት ነኝ በሚለው ቡድን ላይም ጥቃት የማካሄድ ስልጣኑን አስፍቷል። ያም ሲባል ግን አፍሪካ ውስጥ ባሉት ጽንፈኞች ላይ የሚካሄደው ትግል ዋጋ ማስከፈሉ አልቀረም። ባለፈው ግንቦት ወር የዩናይትድ ስቴትስ ኔቪ ሲል የተባለው ምርጥ ባህረኛ የሶማሊያ ጸጥታ ኃይሎች በአልሸባብ ላይ የሚያካሄዱትን ጥቃት በመርዳት ላይ እንዳለ ሕይወቱን አጥቷል። ሌሎች 4 አሜሪካውያን ወታደሮች ደግሞ ባለፈው ጥቅምት ወር እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ባካሄደው የደፈጣ ውጊያ ተገድለዋል። በቀጣዮቹ ወራት የጸጥታው ሁኔታ ከተባባሰ ደግሞ በአፍሪካ ዙሪያ ያሉት አሜሪካውያን ወታደሮች አደገኛ ሁኔታ ሊገጥማቸው ይችላል። አድማጮች፣ ዩናይትድ ስቴትስ እና አፍሪካ ስለሚያካሂዱት ጸረ አሸባሪነት ትግል የተቀናበረው ዝግጅት እዚህ ላይ አበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ሙስና የሥልጣን ብልግና ነው። ሙስና በሀብታሞችም ሆነ በደሃ፣ በበለጸጉም ሆነ በማደግ ላይ ባሉ አገሮች በየትኛውም ደረጃ ቢሆን የሥልጣን ብልግና ነው። ሙስና ጸረ እድገት ነው። የዲሞክራሲያዊ ተቋማት ግንባታን ያዳክማል። ዓለም አቀፍ ወንጀልንና ሽብርተኛነትን ይወልዳል። የገበያ ሥርዓትን ያዛባል። ሙዓለ ንዋይ አፍሳሾችን ተስፋ ያስቆርጣል። ኢኮኖሚያዊ እድገትንም ይገታል። የእድገት እቅዶችን በማኮላሸት በተለይም በማደግ ላይ ያሉ አገሮችን የልማት እንቅስቃሴ ይገድባል። ለዚህ ነው ከ14 ዓመታት በፊት የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ሙስናን ለመገደብና ብሎም ለማስወገድ አዲስ መመሪያ አድርጎ የድርጅቱን ጸረ ሙስና ሕግ ያጸደቀው። መርሆቻችን፣ ህጎቻችን፣ ፖሊሲዎቻችን ከዓለም አቀፍ ትብብሮች ጋር የተያያዙት ሁሉ በ2005 ዓ ም እንደ አውሮፓ አቆጣጠር ከነበሩት ጋር ሲነጻጸር ያለ ጥርጥር ዛሬ የተሻሉ ናቸው። ይሁን እንጂ ስራችን አልተጠናቀቀም ያሉት በ7ኛው የተባበሩት መንግስታት ድርጅት የጸረ ሙስና ጉባኤ ላይ የተገኙት የናርኮቲክና የህግ ማስከበር ዓለም አቀፍ ጉዳዮች ተቀዳሚ ረዳት ሚኒስትር ጄምስ ዋልሽ ናቸው። በቂ የፖለቲካ ፈቃደኝነት ካለንና ለህጉ መመስረት የተደረሰበትን ስምምነት ውጤታማ በሆነ መልኩ ለመተግበር ከቻለን አሉ ረዳት ሚኒስትሩ ዋልሽ፣ ሙስናን ለመዋጋት ጉባኤው የጋራ የሆነ መሰረት ይሰጠናል። ዩናይትድ ስቴትስ የተባበሩት መንግስታት ድርጅት ያጸደቀውን የጸረ ሙስና ህግ በብሔራዊም ሆነ በዓለም አቀፍ ደረጃ ለመደገፍ በተግባር ለማዋልም በእርግጥ ሙሉ ትብብሯን ትሰጣለች። ከዓለም አቀፍ ሸሪኮቿ ጋር በመተባበርም በተለይ ከ2010 ዓ ም ወዲህ እንኳ ከሙስና ጋር በተያያዘ ከ3 ቢሊዮን ዶላር በላይ እንዲያዝ አድርጋለች። ከ30 ሚሊዮን በላይ ደግሞ በምርመራ ላይ ይገኛል። የተባበሩት መንግስታት ድርጅትን የጸረ ሙስና ህግ ሥራ ላይ ባዋልን መጠን ትኩረታችንንም ከሌሎቹ ሙስናን ከሚዋጉ ወገኖች ጋር ማድረግ ያስፈልጋል። በዩናይትድ ስቴትስ በኩል ወይም በአንድ አገር ብቻ የሚታይ ጥሩ የመተማመን ጥረት በቂ ሆኖ ሙስናን ጨርሶ አጠፋም ያሉት ረዳት ሚኒስትር ጄምስ ዋልሽ ተጠያቂነትንና ግልጽነትን በዓለም አቀፍ ደረጃ ለማስፈን ይቻል ዘንድም ሁላችን በጋራ ልንሰራ፣ ጸረ ሙስና ህጉንም በሥራ ላይ ልናውል ያስፈልጋል ብለዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ ከመሰናበታችን በፊት ዋና ዋናዎቹን የምሽቱን ዜናዎች በድጋሚ። የደቡብ አፍሪቃ ገዢው ኤንሲ ፓርቲ ሴሪል ራማፎሳን አዲሱ መሪው አድርጎ መርጧል። ራማፎሳ በፓርቲው መሪነት መመረጣቸው በመጪው ፕሬዝደንታዊ ምርጫ ዋናው ተፎካካሪ የሚመሩት ተፎካካሪ እንደሚሆኑ ከወዲሁ የሚጠቁም ነው ተብሏል። ምክትል ፕሬዝደንቱ ሰፊ የዲፕሎማሲ ተመክሮ ያላቸውንና በአንድ ወቅት የፕሬዝደንቱ ጄኮብ ዙማ ባለቤት የነበሩትን እንኮሳዛና ላሚኒ ዙማን አሸንፈው ነው የፓርቲው መሪ የሆኑት። ኒጀር ውስጥ በአክራሪ እስላማዊ ታጣቂዎች የተገደለው የዩናይትድ ስቴትሱ ወታደር ለዴቪድ ጆንሰን የሞተው በ18 ጥይት ተደብድቦ ነው፣ ሕይወቱ እስከምታልፍም ከአጥቂዎቹ ጋር ተፋልሞ ነበር ይላል የዩናይትድ ስቴትስ የጦር ኃይል ያካሄደው ምርመራ። የዩናይትድ ስቴትስ ባለስልጣናት ባለፈው ጥቅምት ወር በታጣቂዎች ስለተገደለው የጦር ሰራዊት ወታደር ወደፊት ተጠናቆ ይፋ ስለሚደረገው ሪፖርት ለአሶሲየትድ ፕሬስ ባደረጉት ገለጻ ነው ይህንን የተናገሩት።
አመሰግናለሁ ቆንጂት ለሰዓቱ ዋና ዋና ዜና ወይም ለማጠቃለያ። ውስጥ ያጠራጠር ያሉ መረጃዎችን ደግሞ እናካፍል። የምንዛሪ መረጃ እናስቀድም። አንድ የዩናይትድ ስቴትስ ዶላር 27 ብር ከ19 ሳንቲም ነው። ባለፈው ሐሙስ የነበረ የምንዛሪ ተመን ነው ታህሳስ 5 ላይ የወጣ የኢትዮጵያ ንግድ ባንክ ያዘው። nbe.gov.et ላይ ሌሎች 18 ምንዛሪዎች ሰፍረዋል። የነዳጅ ዋጋ 63 ዶላር ከ23 ሳንቲም ነው ዛሬ። እንደዚሁም የወርቅ ዋጋ 24 ካራት 99.96% ጥራት ያለው 39 ዶላር ከ90 ሳንቲም ነው በኢትዮጵያ ብሔራዊ ባንክ መረጃ መሰረት። በኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንበያ መሰረት ነገ ማክሰኞ ታህሳስ 10/2010 ዓ.ም አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 23 ዝቅተኛው 9 ይሆናል። ኢትዮጵያ ሚቴዎሮሎጂ ኤጀንሲ ዌብሳይት ኢትዮሜት.gov.et ላይ ከ18 የተለያዩ አካባቢዎች የተጠናቀሩ መረጃዎችን ማግኘት ይቻላል። ወደ ታሪክ መለስ ብለን ስንመለከት ልክ የዛሬ 397 ዓመት ዛሬ ይህችን የዛሬቱን አሜሪካ ለመገንባት መሠረት የጣሉት የመጀመሪያዎቹ ሰፋሪዎች ሜይፍላወር በምትባል መርከብ ፕላይማውት ባህር ዳርቻ ደረሱ። ከዚያን ጊዜ ጀምሮ ነው እንግዲህ የምስጋና ቀን እየተባለ እስከ ዛሬ ድረስ የሚከበረው። ይህችን አሜሪካንም እንደ መሠረት አኖሩ። በ1620 ዓመተ ምህረት በአውሮፓ የዘመን አቆጣጠር ማለት ነው። ዛሬ በዩናይትድ ስቴትስ ባርነት በሕግ የተከለከለበት ቀን ነው። 13ኛው የሕገ መንግሥቱ ማሻሻያ እንዲሁም ሰውን በኃይል መያዝን ሙሉ በሙሉ አገደ።
ك ክቡራትና ክቡራን አድማጮች ለዛሬ ሰኞ ምሽት ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል።
ንጉሱ ታምሬ ፕሮዲውሰሩ ነበረ። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው፣ እንደዚሁም አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ አብራችሁን ስለቆያችሁ እናመሰግናለን።
በምሽቱ ፕሮግራም ዋና አዘጋጅ ሰሎሞን ክፍሌና በሌሎችም ባልደረቦቻችን ስም በዚሁ እንሰናበታለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል
ሰላም፣
በደህና ደሩ።